The Voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
What we've said from the start is by organizing a strong sanctions regime globally. What we can do is
መጀመሪያውኑ ያልነው ምንድነው ጠንካራ ማዕቀቦችን በመጣል ኢራንን ወደ ድርድር ጠረጴዛ ልናመጣ እንችላለን ነው።
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ኢራን የኒውክሌር ግንባታ ፕሮግራሟን እንድታቋርጥ ጥሪ አስተላልፈዋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይትድ ስቴትስ ምክር ቤት ንግግር አድርገዋል። በአብይ ርዕስ ይዘረዘራል።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? በ25 እና በ30 ሜትር ባንድ በቀጥታ የሚተላለፈው የአንድ ሰዓት የአማርኛ ፕሮግራማችን ዛሬ ጀምሯል። ይቅርታ፣
የዛሬ ማክሰኞ የካቲት 24 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን።
አሁን በቅድሚያ የዓለም ዜና።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ለዩናይትድ ስቴትስ ጠምራው ምክር ቤት አባላት ንግግር አድርገዋል።
Friends, I've come here today because as Prime Minister of Israel, I feel a profound obligation to speak to you about an issue that could well threaten the survival of my country.
በአገሬ ህልውና ላይ ባንዣበበ አደጋ ዙሪያ ለዚህ ምክር ቤት መናገር ተገድጃለሁ ማለታቸው ነው ቀደም ሲል ኔታንያሁ የተናገሩት ንግግር። ይህም አደጋ ብለዋል ኢራን በኒኩለር ጦር መሳሪያ ባለቤትነት ያላት ጥማት ነው ሲሉ አስገንዝበዋል። ኔታንያሁ ለምክር ቤቱ አባላት ባሰሙት በዚህ አያሌ ውዝግብ በቀሰቀሰ ንግግራቸው የኢራንን የኒኩለር ፕሮግራም በተመለከተ በሚካሄደው ድርድር ላይ ያላቸውን አቋም በድጋሜ አስረግጠው ተናግረዋል። በርካታ ውዝግብ ከቀሰቀሰው ከዚህ ንግግራቸው አስቀድመው ኔታንያሁ ዋሽንግተን አካባቢ ለሚገኙ የእስራኤል ደጋፊዎች ባሰሙት ቃል ዩናይትድ ስቴትስና እስራኤል በኢራን የኒኩለር ባለቤትነት ባለመስማማት አቋማቸው አንድ ወይም ተመሳሳይ ነው ብለዋል። ውዝግቡ ግን ያለ ዋይት ሃውስ ወይም ያለ ፕሬዝዳንቱ ይሁንታ ኔታንያሁ በምክር ቤቱ አፈጉባኤ ቤይነር ጋባዥነት ብቻ ለአሜሪካ ምክር ቤት አባላት ንግግር ለማድረግ መጋበዛቸው እርሳቸውም ፈቃደኛ መሆናቸው ነው ተብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ከኢራን ጋር የሚደረገው ስምምነት ስኬት እንዲያገኝ ከተፈለገ ኢራን አክራሪ በሆነው የኒኩለር ፕሮግራሟ የምታካሄደውን ስራ ቢያንስ ለአስር ዓመታት ያህል ማቆም ይኖርባታል ብለዋል። ፕሬዝዳንቱ ከሮይተርስ ዜና አገልግሎት ጋር ባካሄዱት ቃለ ምልልስና በእስራኤሉ ጠቅላይ ሚኒስትር ንግግር ላይ የዕለቱ አብይ ርዕስ ሰፋ አድርጎ ይዘግባል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራኑ አቻቸው ሞሐመድ ጃቫድ ዛሪፍ በኢራን የኒውክሌር ፕሮግራም ላይ ለመወያየት ስዊዘርላንድ ውስጥ ለሁለተኛ ቀን መገናኘታቸው ተገልጿል። ኬሪና ዛሪፍ ዛሬ ማክሰኞ በሞንትሮ የመዝናኛዋ ከተማ ለሁለት ሰዓታት ተወያይተው ከምሳ በኋላ ውይይታቸውን እዚያው ቀጥለዋል። በረፍት ቆይታቸው አንድ ጋዜጠኛ ዛሪፍን ምን ደረሳችሁ ብሎ ለቀረበው ጥያቄ እየሞከርን ነው ከማለት ያለፈ የሰጡት ዝርዝር መግለጫ አልነበረም። ኢራንና አምስቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ጀርመንን ጨምሮ በኢራን የኑክሌር ፕሮግራም ላይ ከአንድ አስማሚ ነጥብ ላይ ለመድረስ እንደ አውሮፓውያን ዘመን አቆጣጠር ለመጋቢት 30 ቀን ከተሰጠው የጊዜ ገደብ በፊት እየተጣደፉ መሆናቸው ይታወቃል። የኢራን ውጭ ጉዳይ ሚኒስትር ዛሪፍ ለመንግስታዊው መገናኛ አውታር ሰጡ በተባለው ቃል አገራቸው በዚህ ውይይት የምትከተለው በሐቅና በቅንነት መሆኑን አመልክተው በውይይቱ ለተሳተፉ ራስ ወዳዶችና ማስረጃ የለሾች ዓላማ ግን አትንበረከክም ማለታቸው ተገልጧል።
የኢራቅ ተቃዋሚ ጥምረት ቲክሪት ከተማን አስለቅቆ ለመያዝ እስላማዊ መንግስት ነኝ በሚለው ቡድን ተዋጊዎች ላይ የጀመረውን ጥቃት ዛሬ ለሶስተኛ ቀን ቀጥሏል። የዛሬው ግስጋሴ የእስላማዊ መንግስት ስትራቴጂክ ምሽግ ወደሚገኝበት ሰሜን ባግዳድ መሆኑም ታውቋል። ወደ 30 ሺህ የሚሆኑ ተዋጊዎች በሚተሙበት በዚህ የውጊያ ጉዞ ኢራቅ ባለፈው ዓመት ካደረገቻቸው የመልሶ ማጥቃት ዘመቻ ከፍተኛ መሆኑም ተመልክቷል። ይህ ጥቃት ብዙ የተነገረለትና ከዋና ከተማይቱ ባግዳድ በስተሰሜን ወጣ ብሎ የሚገኝ መሆኑም ታውቋል። በትናንት ዕለት የምድር ጦር ኃይሎች በተለያዩ አቅጣጫዎች ሲያጠቁ የኢራቅ አየር ኃይል በኢስላሚክ ስቴት ይዞታዎች ላይ ከሰማይ ድብደባ ሲያደርስ መዋሉንም ወታደራዊ አዛዦች ተናግረዋል። ኢስላሚክ ስቴት ቡድን ቲክሪክን ላለፉት 9 ወራት ይዞ የቆየ ሲሆን ከተማይቱን የተቆጣጠራት ቡድኑ በወቅቱ በድፍን ሰሜን ኢራቅ ላይ ወረራ ባካሄደበት ወቅት መሆኑም አይዘነጋም። በዚያ ወረራ ቡድኑ ኢራቅን ሁለተኛዋን ግዙፍ ከተማ ሞሱሉን እንደተቆጣጠረ አይዘነጋም።
የሄጉ ዓለም አቀፍ ወንጀል ፍርድ ቤት ይግባኝ ችሎት በአሁኑ ጊዜ በእስር ላይ የሚገኘው የኮንጎ ሽምቅ ተዋጊዎች አዛዥ ቶማስ ሉባንጋ ሰለባዎች የሚገባቸውን ካሳ በተመለከተ ብይን ሰጥቷል። የይግባኝ አቤቱታውና የብይኑን ሂደት የመብት ቡድኖች በቅርበት ሲከታተሉት እንደነበር ጠቅሳ ሊዛ ሽላይን ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
Good morning. The court is in session. Would the court officer please call the case?
የሄጉ ፍርድ ቤት ይግባኝ ዳኞቹ በጦር ወንጀለኝነት እስር ቤት ለሚገኘው የቀድሞ የተዋጊ አዛዥ ቶማስ ሉባንጋ ሰለባዎች የሚገባቸውን ካሳ መርሃ ግብር በተመለከተ ብይን ሰጥተዋል። በሱ እዝ ስር ይዋጉ የነበሩ ልጅ ተዋጊዎች ከህብረተሰቡ ማቀላቀል ይገባል የሚለው እንዲካተት ወስነዋል። የመጀመሪያው ችሎት ሉባንጋ ራሱ ሳንቲም የሌለው ድሃ በመሆኑ ካሳ በመክፈል ተጠያቂ መሆን የለበትም ብሎ የሰጠው ብይን የተሳሳተ ነው ሲሉ የይግባኝ ዳኞቹ በይነዋል። ጾታን መሰረት ባደረጉ ጥቃቶችን በተመለከተ ግን ዳኞቹ ጠበብ ያለ ውሳኔን የሰጡት
The appeals chamber considers that sexual and gender-based violence
የይግባኝ ችሎቱ ወሲባዊና ጾታዊ ጥቃቶች ሚስተር ሉባንጋ ጥፋተኛ ነው ተብሎ ከተፈረደበት ወንጀል የመነጩ ተብለው ሊካተቱ የሚችሉ አይደሉም ሲሉ ገልጠዋል። ስለዚህ የይግባኝ ችሎቱ የካሳው ውሳኔ ወሲባዊና ጾታን መሰረት ያደረጉ ጥቃቶች ሰለባዎችን አካቶ ተግባራዊ እንዲሆን ክሱን የተመለከተው ችሎት የሰጠውን ብይን ስህተት ሆኖ አግኝቶታል።
የ54 ዓመቱ ሉባንጋ እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት የጦርነት ወንጀል በተለይም ልጆችን በሰሜን ምስራቅ ኮንጎ ኢቱሪ ክፍለ ግዛት በውጊያ በማሰማራት ወንጀል በ14 ዓመታት እስራት እንዲቀጣ ተበይኖበታል። ባለፈው ታህሳስ የአይሲሲ የይግባኝ ችሎት ፍርዱን አጸናው። ካሳን አስመልክቶ ግን ሉባንጋ ራሱም እንዲሁም የሰለባዎቹ ተወካዮች ይግባኝ አቤቱታ አቅርበው ነበር። በትናንቱ ብይን ይህ ዶሴ ተዘግቷል። ቢሮ ፓሪስ የሆነው የዓለም አቀፍ የሰብአዊ መብቶች ፌዴሬሽንን ጨምሮ የመብት ቡድኖች በካሳው ብይን ውስጥ የጥቃቱ ሰለባዎች እንዳይገለሉ፣ የትምህርት መርሃ ግብሮችም እንዲሰናዱላቸው የሚሉት እንዲጨመሩ ግፊት ሲያደርጉ ቆይተዋል። የሰብአዊ መብት ፌዴሬሽኑ ተጠሪ አንዳንዱን የብይኑን ክፍል ተደስተንበታል፣ ነገር ግን አጠቃላይ ፍርዱን እያጠና ነው ነን ብለዋል።
ሰሜናዊቷ ናይጄሪያ ከተማ ዲካዋ ውስጥ የሚገኙ የቻድ ወታደሮች የቦኮ ሐራም ነውጠኞች የተቆጣጠሯትን እችኑ የዲካዋን ከተማ መልሰው መያዛቸውን አስታወቁ። ወታደራዊ ጦሩ እንዳስታወቀው በአማጺው ቡድን ቁጥጥር ስር ለሳምንታት የቆየችዋን ከተማ መልሶ ለመያዝ በተካሄደው ውጊያ 34 ወታደሮች ቆስለዋል። ትናንት ሰኞ ቦኮ ሐራም ይፋ ባደረገው የስድስት ደቂቃ ቪዲዮ የሁለት ሰዎች አንገት ሲቀላ ታይቷል። ሰዎቹ ሲሰልሉ የተገኙ ናቸው ይላል ቦኮ ሐራም። ይህ አይነት ቪዲዮ በአማጺው ቡድን ይፋ ሲደረግ ያሁኑ ሁለተኛው ነው። የመጀመሪያው ባለፈው ጥቅምት ወር የቀረበ እና አንድ የናይጄሪያ አውሮፕላን አብራሪ አንገቱ ሲቀላ የሚያሳይ መሆኑም ይታወሳል።
ሞስኮ ውስጥ በነፍሰ ገዳይ ጥይት ያለፉት የፕሬዚደንት ቭላዲሚር ፑቲን ብርቱ ተቺ የሩሲያ ተቃውሞ መሪ ቦሪስ ኔምሴቭ አስከሬን ስርዓተ ቀብር ዛሬ ተፈጽሟል። የኔምሴቭ አስከሬን ያረፈው የዛሬ 9 ዓመት የተገደለችው ተሸላሚ ሩሲያዊት ጋዜጠኛ አና ፖሊትኮቭስካያ አስከሬን ባረፈበት መካነ መቃብር ነው። ስርዓተ ቀብሩ ከመፈጸሙ በፊት የኔምሴቭ አስከሬን በመንግስታዊ ስርዓት ባረፈበት በአንድሬ ሳሃሮቭ የሰብአዊ መብቶች ማዕከል በሺዎች የሚቆጠሩ ሐዘንተኞች ተሰናብተዋቸዋል። እንዲህ አይነቱ ከባድና አሳዛኝ ግድያ ከተፈጸመ በኋላ ሩሲያ የመናገር ነጻነትን ለማክበር እንድትሰራ የጀርመኗ ቻንስለር አንጌላ መርከል ቦን ላይ ጥሪ አድርገዋል።
ዩናይትድ ስቴትስ ደቡብ ኮሪያ በዚህ ሳምንት የጀመሩት ወታደራዊ ልምምድ በኮሪያው ባህረ ሰላጤ ውስጥ ጦርነት የሚቀሰቅስና ያልተጠበቀ ትንኮሳ ነው ሲሉ የሰሜን ኮሪያ ውጭ ጉዳይ ሚኒስትር ተናገሩ። የተባበሩት መንግስታት ድርጅት ስለ ጦር መሳሪያ ቅነሳ ባዘጋጀውና ጄኔቫ ላይ በሚካሄደው ውይይት የተናገሩት የሰሜን ኮሪያ ውጭ ጉዳይ ሚኒስትር ሪ ሱ ዮንግ አገራቸው ዋሽንግተን ላይ አጸፋዊ እርምጃ ልትወስድ እንደምትችልም ዝተዋል። ሁለቱ አገሮች ትናንት ሰኞ አካሄዱትን የጋራ ወታደራዊ ልምምድ በመቃወም ሰሜን ኮሪያ ሁለት የአጭር ርቀት ተምዘግዛጊ ሚሳይሎች ወደ ባህር መተኮሱ አይዘነጋም። በዚህ መሰረት የሰሜን ኮሪያ ሚሳኤል ናምፖ ከተሰኘው የወደብ ከተማዋ በስተምስራቅ 490 ኪሎ ሜትር ላይ መውደቁን የደቡብ ኮሪያ ባለስልጣናት ተናግረዋል። የደቡብ ኮሪያ መከላከያ ሚኒስቴር ቃል አቀባይ ኪም ሚንሲዮክ የሰሜን ኮሪያውን እርምጃ አስመልክቶ ትናንት በተናገሩት ቃል ከጦር መሳሪያ ተቃውሞ የበለጠ የጠብ ጫሪነት ተግባር ነው ማለታቸው ተሰምቷል። ሰሜን ኮሪያ በዚህ ትንኮሳዋ ከቀጠለች አሉ ቃል አቀባዩ ጨምረውም ጦር ኃይላችን በሚወስደው አጸፋዊ እርምጃ ሰሜን ኮሪያ ትጸጸታለች። ዋሽንግተንና ሶል በየዓመቱ የሚያደርጉትን ይህን ወታደራዊ ልምምድ እንዲያቆሙ ሰሜን ኮሪያ በተደጋጋሚ መጠየቋ ይታወቃል። ይህ ወታደራዊ ልምምድ ሰሜን ኮሪያ እንደምትለው የወረራ ዳርዳርታ ነው።
ዜናውን ሰማን አድማጮች። በሁለተኛው አጋማሽ ከሚቀርቡ ቅንብሮች ያንዱን ለቅምሻ።
ገንዘቡን ለኢትዮጵያ እንሰጥም ማለት ሳይሆን አቅጣጫውን ትኩረቱን መለወጥ ይኖርብናል የሚል ነው።
ከ30 ዓመታት በላይ በዓለም ባንክና በሌሎች የልማት ድርጅቶች በከፍተኛ ኃላፊነት ያገለገሉት ዶክተር አክሎግ ቢራራ ናቸው። ግልጽ ከፖለቲካ ጣልቃ ገብነትና ሙስና የጸዳ አሰራር እስከሌለ ድረስ ችግሩ ቀጣይ ይሆናል ሲሉ የእንግሊዝ መንግሥት ለኢትዮጵያ ሰጥ የቆየውን የልማት እርዳታ ለማቋረጥ በወሰደው እርምጃ ላይ ከተቹበት ነው። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አብይ ርዕስ
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከኢራን ጋር የሚደረገው ስምምነት ስኬት እንዲያገኝ ከተፈለገ ኢራን አከራካሪ ከሆነው የኒኩለር ፕሮግራሟ የምታካሄደውን ስራ ቢያንስ ለአስር ዓመታት ያህል ማቆም ይኖርባታል ብለዋል። ኦባማ ከሮይተርስ የዜና አገልግሎት ጋር ባደረጉት ቃለ መጠይቅ ከእንዲህ አይነት ስምምነት ላይ ለመድረስ ያለው ዕድል 50 ከመቶ ያነሰ መሆኑንም አምነው ተቀብለዋል። የአሜሪካ ድምፅ ሬዲዮ የዋይት ሀውስ ዜና አቀባይ አሩ ፓንዴ የላከውን ዘገባና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይትድ ስቴትስ ምክር ቤት ያደረጉትን ንግግር አዳነች ፍሳዬ ታቀርባለች።
ፕሬዚደንት ኦባማ የኢራንን የኒውክሌር መርሃ ግብር ለመግታት ስለሚካሄደው ድርድር የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይትድ ስቴትስ ምክር ቤት ቀርበው ስለ ጉዳዩ ንግግር ከማድረጋቸው አንድ ቀን በፊት ነው። ኢራን የኒውክሌር መሳሪያ እንዳይኖራት ለማድረግ ተጨማሪ ማዕቀቦች መጣል ወይም ወታደራዊ አማራጭ ሳይሆን የተሻለው ዲፕሎማሲያዊ መንገድ ነው ሲሉ ትላንት ለሮይተርስ የዜና አገልግሎት አስገንዝበዋል።
What we've said from the start is by organizing a strong sanctions regime globally.
ከመጀመሪያውኑ ያልነው ምንድን ነው? ጠንካራ ማዕቀቦችን በመጣል ኢራንን ወደ ድርድር ጠረጴዛ ልናመጣ እንችላለን ነው። ኢራንን ወደ ድርድር በማምጣትም ኢራን ውስጥ ያለውን ሁኔታ በሚገባ ተረድተን ከባድ በሆነው ድርድር እንዲሳተፉ ማስገደድ ይሆናል።
ፕሬዚደንት ኦባማ አያይዘውም ኢራን በአንድ ዓመት ጊዜ ውስጥ ሳይነቃባት የኒውክሌር መሳሪያ ለመስራት የሚያስችላት ንጥረ ነገር ማዳበር ስለማትችል ዓለም አቀፍ ተቆጣጣሪዎች የተፈጸመ ጥሰት ካለ ለማወቅ ዕድል እንደሚሰጣቸው ገልጸዋል። ስኬታማ ስምምነት ላይ ለመድረስ ከተፈለገ ኢራን የኒውክሌር ፕሮግራሟን ቢያንስ ለአስር ዓመታት ያህል ማቆም አለባት ብለዋል ፕሬዚደንት ኦባማ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዋይት ሀውስ ቤተ መንግስት ጋር ሳይመከር በተደረገላቸው ግብዣ መሰረት ዛሬ በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ለማድረግ በመወሰናቸው ከባድ ነቀፌታ ገጥሟቸዋል። የእስራኤል ጠቅላይ ሚኒስትር በዩናይትድ ስቴትስ ፕሬዚደንት ጀርባ እየሰሩ ነው በሚል ዲሞክራት የምክር ቤት አባላት የሚገኙባቸው በርካታ ሰዎችን አሳዝኗል። ፕሬዚደንት ኦባማ በበኩላቸው ትላንት በሁለቱ መሪዎች መካከል የተፈጠረውን ልዩነት ቀለል አድርገው ለማየት ሞክረዋል። በአስተዳደራቸው ወቅት ለእስራኤል የተሰጠው ወታደራዊ እርዳታ ከምን ጊዜም የላቀ እንደሆነ ጠቁመዋል። ይሁንና ሚስተር ኔታንያሁ በቅርቡ ከሚካሄደው የእስራኤል ምርጫ በፊት በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ለማድረግ መወሰናቸው ስህተት ነው ብለዋል ፕሬዚደንት ኦባማ። እርምጃው በሁለቱ ሀገሮች ግንኙነት ላይ ፖለቲካዊ ገጽታ ያስቀምጣል ሲሉም ነቅፈዋል። ይህ ድርጊት የሚያስከትለው አፍራሽ ተግባር ቋሚ ባይሆንም ኢራን የኒውክሌር መሳሪያ እንዳትሰራ በማቆም ግብ ላይ የአፍራሽነት ሚና ይኖረዋል ብለዋል ፕሬዚደንት ኦባማ።
When we first announced this interim deal, Prime Minister Netanyahu made all sorts of claims.
የዚህን የስምምነት ጅምር ባሳወቅንበት ወቅት ጠቅላይ ሚኒስትር ኔታንያሁ ብዙ ብለው ነበር። በጣም መጥፎ ስምምነት ነው። ኢራን በ50 ቢሊዮን ዶላር የሚገመት ረድኤት ታገኛለች። ኢራን ስምምነቱን አታከብርም ብለው ነበር። ሆኖም ያሉት ሁሉ አልሆነም። እንዲያውም በአሁን ወቅት ኢራን በኒውክሌር ፕሮግራሟ እንዳልገፋች ታዝበናል። አንዳንድ የፕሮግራሟን ክፍሎችም ቀንሳለች።
ሚስተር ነታንያሁ በበኩላቸው ትላንት የእስራኤል ደጋፊ በሆነው ቡድን ዓመታዊ ጉባኤ ባደረጉት ንግግር የዩናይትድ ስቴትስና የእስራኤል ግንኙነት በአሁኑ ወቅት የተፈጠረውን አለመግባባት ተወጥቶ ጠንክሮ ይወጣል ብለዋል።
My speech is not intended to show any disrespect to President Obama or the esteemed office that he holds. I have great
ንግግር የማደርገው ለፕሬዚደንት ባራክ ኦባማም ሆነ ለተከበረው የስልጣን ቦታቸው ክብር ባለመስጠት አይደለም። ለሁለቱም ትልቅ አክብሮት አለኝ። ፕሬዚደንት ኦባማ በጸጥታ ትብብር መረጃ በመጋራት በተባበሩት መንግስታት ድርጅት ለእስራኤል በሚሰጡት ድጋፍና በብዙ ሌሎች ነገሮችም በሚያደርጉት ድጋፍ አጥብቄ አደንቃቸዋለሁ።
ተንታኞች እንደሚሉት ለሁለቱ መሪዎች አለመግባባት ምክንያት የሆነው የግል ሳይሆን የፖሊሲ ጉዳይ ነው። ፕሬዚደንት ኦባማና ጠቅላይ ሚኒስትር ነታንያሁ ለሀገሮቻቸው ብሔራዊ ጸጥታ ይጠቅማሉ በሚሏቸው ነጥቦች ላይ መሰረታዊ ልዩነት አላቸው። ለምሳሌ ኢራንን በሚመለከት ኒውክሌር መሳሪያ እንዳይኖራት በሚደረገው ጥረት ከፍተኛ ልዩነት አላቸው።
ወደ መጽሔቱ ክፍለ ጊዜ ተሸጋግረናል። የብሪታንያ መንግሥት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋውን መርሃ ግብር ፒቢኤስን መርዳት ማቋረጡን አስታውቋል። መሠረታዊ የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት የሚውለው መርሃ ግብር በአፈጻጸሙ ላይ የሰብአዊ መብት ጥሰቶች ተመዝግበውበታል በሚል የመብት ድርጅቶች በኢትዮጵያ ያለውን አሰራራቸው እንዲያስተካክሉ ሲጠይቁ መቆየታቸው ይታወሳል። የብሪታንያ መንግሥት በኢትዮጵያ የልማት ሥራውን በምጣኔ ሀብት እድገት በተለይ በሥራ ፈጠራ ላይ እንደሚያተኩር ገልጿል። ዝርዝሩን ሄኖክ ሰማግዜር ያቀርባል።
የብሪታንያ መንግሥት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋው መርሃ ግብር PBS ይባላል። መሰረታዊ የትምህርት፣ ጤና እንዲሁም የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት ያለመ መርሃ ግብር ነው። ከምርጫ 97 ወዲህ የዓለም ባንክና አጋሮቹ የብሪታንያ መንግስትን ጨምሮ ለኢትዮጵያ መንግስት በቀጥታ ይሰጧቸው የነበረውን የበጀት ገዛዎች መሰረታዊ ዘርፎችን ለማጠናከር ወደሚውለው PBS መርሃ ግብር ማዛወራቸው ይታወሳል። የብሪታንያ የውጭ ልማት ድርጅት ዲፌድ ለPBS መርሃ ግብር የሚሰጠውን ድጋፍ ማቋረጡን የሀገሪቱ የመገናኛ ብዙሃን የዘገቡ ሲሆን ዲፌድ በድረገጹ እርዳታው በምጣኔ ሀብት ልማት በተለይ በስራ ፈጠራ የዜጎችን ገቢ በማሻሻል ድህነትን ለመቀነስ በተወጠኑ መርሃ ግብሮች ላይ እንደሚያተኩር ገልጿል። የሰብአዊ መብት ተሟጋች ድርጅቶች በተለይ በኒውዮርክ መሰረቱን ያደረገው ሂውማን ራይትስ ዋች፣ ኦክላንድ ኢንስቲትዩት እና የአኝዋክ የሰብአዊ መብት ተሟጋቾች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል በተደጋጋሚ ሲጠይቁ ቆይተዋል። ባለፈው ሳምንት የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር PBS በአራት ክልሎች የሀገሬውን ሰዎች አፈናቅሏል፣ የሰብአዊ መብት ጥሰቱን ባንኩ በተገቢው ሁኔታ ትኩረት ሊሰጠው ይገባል ሲል የሰብአዊ መብት ድርጅቱ ሂውማን ራይትስ ዋች ጠይቋል።
The World Bank's own accountability mechanism, the inspection panel, has found that there is in fact
የዓለም ባንክ የውስጥ አሰራሮች መርማሪ ቡድን ባካሄደው ጥናት እንደተረዳው በዚህ የዓለም ባንክ መርሃ ግብርና በኢትዮጵያ መንግስት የሰፈራ መርሃ ግብር መካከል ግንኙነት እንዳለ ተረድቷል። ከዚያም በተጨማሪ የዓለም ባንክ የሀገሬውን ሰዎች መብት የመጠበቅ ኃላፊነቱን ጥሷል ሲሉ ገልጸዋል። በዚህ መሰረት ባንኩ የመርሃ ግብሩን አጠቃላይ የስጋት ጥናት አላከናወነም። ተያይዞም አሉታዊ ሁኔታዎችን ለማስተካከል የሚችሉ ቅድመ ጥያቄዎች አላከናወነም ይላል። የሚሰሩት ስራ ከዚህ የሰፈራ መርሃ ግብር ጋር አለመያያዙን በአጠቃላይ የማህበረሰብ ልማት መርሃ ግብሩን እንዳያጨናግፍ ቅድመ ዝግጅት አልተከናወነም።
የሁማን ራይትስ ዋች የዓለም አቀፍ የልማትና የገንዘብ ድርጅቶች መርማሪ ጄሲካ ኤቨንስ ናቸው። ሁማን ራይትስ ዋች በተከታታይ ባወጣቸው ዘገባዎች የሰፈራ መርሃ ግብር በኢትዮጵያ በአራት ክልሎች መከናወኑንና በእነዚህ አካባቢዎች የሀገሬው ሰው ከቀያቸው ተፈናቅለው መንግስት በመረጠላቸው አካባቢዎች እንዲሰፍሩ እንደተገደዱ ሲያስታውቅ ቆይቷል። የዓለም ባንክ የPBS መርሃ ግብሩን መርዳቱን ይቀጥል እንደሆነ በአሁኑ ሰዓት በቅጡ አይታወቅም። የባንኩ የውስጥ አሰራሮች መርማሪ ቡድንም ሁኔታውን ሲያጤን ቆይቷል። በዝርዝር የሰብአዊ መብት ጥሰቶችን የማጣራት ኃላፊነት እንደሌለው አስቀድሞ በመግለጽ ጥናቱን ያካሄደው የዓለም ባንክ መርሃ ግብር ከሰፈራ መርሃ ግብር ጋር ያለውን ቁርኝት በመገምገምና በተለይ ባንኩ የአሰራር ግድፈት አሳይቶ እንደሆነ በመመርመር ላይ እንደሆነ ለሥራ አስኪያጅ ቦርዱ ግምገማውን አቅርቧል። ውሳኔው በቅርቡ የሚታወቅ ቢሆንም የሰብአዊ መብት ድርጅቶች የባንኩ ሥራ አስፈጻሚዎች ለጉዳዩ የሚገባውን አትኩሮት አልሰጡም ይላሉ። ኢትዮጵያ መንግሥት በተደጋጋሚ የፒቢኤስ መርሃ ግብር ጋር የተያያዘ የሰፈራ መርሃ ግብር እንደሌለው ሲገልጽ ቆይቷል።
አድማጮች፣ በዚህ ዜና ላይ የባለሙያ ትንተና በሁለተኛው አጋማሽ እናቀርባለን።
በኢቦላ ወረርሽኝ ክፉኛ የተጠቁት ሦስቱ የምዕራብ አፍሪካ አገሮች መሪዎች እጅግ ከፍተኛ ጉዳት ካስከተለው ወረርሽኝ ለመውጣት የተጨማሪ ዓለም አቀፍ እርዳታ ጥሪ አቀረቡ። ሊሳ ብራያንት ለበርካታ ሺዎች ሞት መንስኤ የሆነውን የኢቦላ ቫይረስ ለመዋጋትና ከጉዳቱ ለማገገም በሚያስችሉ ወገኖች ላይ ያተኮረውን የብራስልሱን ዓለም አቀፍ ጉባኤ ተከታትላ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርባል።
የላይቤሪያዋ ፕሬዚዳንት ጆንሰን ሰርሊፍ የአውሮፓ ህብረት ባስተባበረው በዚህ የጸረ ኢቦላ ጉባኤ ባሰሙ ንግግራቸው በሁለተኛው ዓለም ጦርነት ማግስት ዩናይትድ ስቴትስ የምጣኔ ሀብቶቻቸው በጦርነቱ የደቀቀውን የአውሮፓ ሀገሮች ለመርዳት የወጠነችውንና በእንግሊዝኛውም የማርሻል ፕላን በሚል ቅጽም የሚታወቀውን የመልሶ መቋቋሚያ እቅድ የመሰለ ግዙፍ ውጥን እንዲቋቋም ሲሉ ጥሪ አቅርበዋል።
We need our international partners to remain committed to us on this journey as we build our resilience.
ቀጣይ የወረርሽኝ አደጋ የመቋቋም አቅማችንን ለማጠናከር በሚናደርገው ትንቅንቅም ዓለም አቀፉ አጋሮቻችን በጀመርነው ጉዞ አጋዥነታቸው እንዲቀጥሉ እንሻለን ያሉት ወረርሽኙ ያደቀቀውን የምጣኔ ሀብታችንን ማጎልበት ለማገገም ሆነ ለቫይረሱ አደጋ ከመከሰቱ በፊት ወደ ነበርንበት ሁሉን ያሳተፈ እድገት ጎዳና እንመለስ ዘንድም ያንኑ ያህል አስፈላጊ ለሆነው ስራ ድጋፍ እንሻለን ብለዋል የላይቤሪያው ፕሬዚዳንት። ሚስ ጆንሰን ሰርሊፍ ይህን ባስታወቁበት የብራስልሱ ዓለም አቀፍ ጉባኤ እንደ ላይቤሪያ ሁሉ በወረርሽኙ ክፉኛ የተጠቁት የተቀሩት ሁለት ጎረቤት አቻዎቻቸው በሴራሊዮኑ ኤርነስት ባይ ኮሮማ እና በጊኒው አልፋ ኮንዴ ታጅበዋል። የሚበዙት ከሶስቱ አገሮች የሆኑ ቁጥራቸው 10,000 የሚደርስ ሰዎች የሞቱበት የኢቦላ ወረርሽኝ መዛመት ታዲያ የተባበሩት መንግስታት ድርጅት ባለሙያዎች እንዳስታወቁት ዛሬ ከስድስት ወራት በፊት ከነበረበት ከ10% ቀንሶ ይታያል። ይሁን እንጂ የወረርሽኙ አንድ ገጽታ አሁንም አደገኛነቱ እንደቀጠለ ነው። ከዘቦቻቸው አንዱ የኢቦላ ቫይረስ ያመጣውን የጤና መቃወስ ተከትሎ ካረፉ በኋላ የሴራሊዮኑ ምክትል ፕሬዚዳንት ራሳቸውን ከሌሎች ለማግለል ተገደዋል። የቸልተኝነትን አደገኛነት አጽንኦት ሰጥተው ያስጠነቀቁት የሴራሊዮኑ ፕሬዚዳንት ኤርነስት ባይ ኮሮማ በበኩላቸው ለአገሮቹ ማገገሚያ እቅድ ሁነኛ ድጋፋቸውን እንዲሰጡ ለጋሾች ጥሪ አሰምተዋል። ወረርሽኙ የሶስቱን አገሮች የምጣኔ ሀብት ይዞታ እጅግ ክፉኛ ማድቀቁም ይታወቃል።
We have to respond to the many ways this disease has made the countries vulnerable.
በሽታው አገሮቹን በተለያየ መንገድ ላዳከምና ለፈተና እንዲጋለጡ ላደረገበት ሁኔታ ምላሽ መስጠት ይጠበቅብናል። ቀድሞ ከነበረን በተሻለ የማህበራዊ አገልግሎቶችን አቅርቦት ማሳካት አለብን። እናም ይህን በአስቸኳይ እናድርግ።
የኢቦላን ወረርሽኝ ለመዋጋት ዓለም አቀፉ ማህበረሰብ የ5 ቢሊዮን ዶላር እርዳታ ለመለገስ ቃል ሲገባ ከዚህ ውስጥ ከፊል ያህሉ ለጥቅም መዋሉ ተዘግቧል። ወረርሽኙንና ያስከተለውን ምስቅልቅል ለመቋቋም ተጨማሪ ገንዘብ ያስፈልግ እንደሆን የሚያጤን ሌላ የዓለሙ ገንዘብ ድርጅት IMF የዓለም ባንክ የሚያስተባብሩት ጉባኤ ለፊታችን የሚያዝያ ወር ተይዟል።
አድማጮች፣ አሁን ወደ መጨረሻው መጽሔት ርዕስ እናልፋለን። የደቡባዊ አፍሪካ አገሮች ቦትስዋና፣ ሞዛምቢክና ናሚቢያ በመልካም አስተዳደር ከተሸለሙ 4 የአህጉሪቱ አገሮች 3ቱ ናቸው። አካባቢው የራሱ አብዮቶችና ቀውሶች ቢኖሩትም በመልካም አስተዳደር ግን ተከታታይ ከፍተኛ እርምጃ አስመዝግቧል። ከደቡባዊ አፍሪካ ማዕከል ከጆሃንስበርግ ዘጋቢያችን አኒታ ፓውል የአካባቢው አገሮች እንደ ሌሎች ሁሉ ችግር ቢኖርባቸውም ለምን በዴሞክራሲ ወደፊት መራመድ እንደቻሉ ትመለከታለች። ትዝታ በላቸው ይዘዋለች።
ዘንድሮ የቢሊየነሩን የሞ ኢብራሂም ድርጅት የአፍሪካ መሪነት ሽልማት ያሸነፉት በቅርቡ የስልጣን ዘመናቸው የሚያበቃው የናሚቢያ ፕሬዝደንት ኢፊኬፑኜ ፖሃምባ ናቸው። ከዚህ ቀደም ብሎ የሞዛምቢኩ ፕሬዝደንት ጆአኪም ቺሳኖና የቦትስዋናው ፌስቱስ ሞጌ ነበሩ የተሸለሙት። ሌላው በጣም አናሳዋን የምዕራብ አፍሪካ ደሴት ኬፕ ቨርዴን ይመሩ የነበሩት ፔድሮ ፔሬስ ናቸው። የሞ ኢብራሂም ሽልማት ኮሚቴ ሚስተር ፖሃምባ ናሚቢያን ነጻና ጠንካራ መገናኛ ብዙሃን፣ የሰብአዊ መብት መከበር እንዲሁም ዜጎቿ ሁሉ የተሳተፉበት ዲሞክራሲ እንዲኖራት በማድረግ ስላስተዳደሯት ነው ሽልማቱ የሚገባቸው ብለዋል። ሚስተር ፖሃምባ ለሁለት የምርጫ ጊዜያት ናሚቢያን ካስተዳደሩ በኋላ በዚህ ዓመት ስልጣናቸውን ይለቃሉ። የሞ ኢብራሂም ድርጅትን ሽልማት ለማግኘት አንዱ መስፈርት የሀገሮች ህገ መንግስት የሚያስቀምጠውን የጊዜ ገደብ አክብሮ የስልጣን ጊዜ ሲያበቃ መልቀቅ ነው። የኮሚቴው አባል የቀድሞ የደቡብ አፍሪካ ፕሬዝደንት የኔልሰን ማንዴላ ባለቤት የነበሩና ትውልዳቸውም ከሞዛምቢክ የሆነው ግሬሻ ማሼል ኮሚቴው በመርጫው መሪዎችን አያበላልጥም ብለዋል።
There is a spread of looking at the continent and finding
አህጉሪቱን በሙሉ በመቃኘት ሽልማቱ ለማን እንደሚገባ ነው የምንገመግመው። እስካሁን ሽልማቱን ካገኙት አራት ውስጥ ሶስቱ ከደቡባዊ አፍሪካ መሆናቸው ፍጹም አጋጣሚ ነው። ሆኖም እመኑኝ ከማናቸውም የአፍሪካ አካባቢ ሀገሮቹ ፈረንሳይኛ ወይም እንግሊዝኛ ተናጋሪ ወይም የፖርቱጋል ቋንቋ ይናገሩ በቅርበት ነው የእያንዳንዱን መሪ ያስተዳድር ዘይቤ የምንገመግመው። መስፈርቶቹ በጣም በጣም ጥብቅ ናቸው እና የሁሉን መሪዎች ያስተዳደር መዝገብ የምንመረምረው ከዚያ አንጻር ነው።
Open Society Initiative በተባለው የደቡባዊ አፍሪካ ተቋም ውስጥ የዲሞክራሲና የአስተዳደር ፕሮግራም ኃላፊ የሆኑት ግሌን ፔኒ ክልሉ ከደቡባዊ አፍሪካ ልማት ማህበረሰብ መመሪያ ብዙ ጥቅም ያገኛል ይላሉ። ምንም እንኳን ደቡባዊ አፍሪካ በዲሞክራሲያዊ አስተዳደር ጥሩ እርምጃ ቢያሳይም ብዙ እንደሚቀረውም ይናገራሉ።
I think one of the things that we need to appreciate is that of all the regions said that it generally has
ለናደንቅ ከሚገቡን ጉዳዮች አንዱ በአካባቢው የደቡባዊ አፍሪካ የልማት ማህበረሰብ ሳድክ ያሰፈነውን የመረጋጋት መንፈስ ነው። ጦርነት ሊቀጣጥል የሚችልበትን ሁኔታ በማስወገድ ሰላም በአካባቢው እንዲሰፍን አድርገዋል። ሆኖም እዚህም ያለው ዲሞክራሲ የተዋጣለት ነው ማለት አይደለም። ለምሳሌ ምዕራብ አፍሪካን ብንመለከት እነርሱም ችግር ይኖራቸው እንጂ የዲሞክራሲ ተቋማትን መገንባት ይችላሉ።
የሞ ኢብራሂም ኮሚቴ በአህጉሪቱ ሽልማቱ የሚገባቸው ብዙ መሪዎች እንደሌሉ ነው የሚናገረው። ሽልማቱ የሚሰጠው ግለሰብ በዲሞክራሲያዊ መንገድ ተመርጦ ህግን በማክበር ጊዜው ሲያበቃ ስልጣን የለቀቀና በፍትሃዊ አስተዳደር መሪነቱን ያስመሰከረ መሆን አለበት። በጣም በርካታ የአፍሪካ መሪዎች ለምሳሌ የዚምባብዌው ሮበርት መጋቤና የአንጎላው ሆዜ ኤድዋርዶ ዶስ ሳንቶስ ለአያሌ ዓመታት ህዝባቸውን የሰብአዊ መብት ነፍገው ከብረት በጠነከረ ክንድ የገዙ መሆናቸው ይታወቃል። የሞ ኢብራሂም ሽልማት ለሌላ የደቡብ አፍሪካ መሪ ማለትም ለቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ እንደ ክብር ሽልማት መሰጠቱ አይዘነጋም።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ይቀጥላል። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን።
ዝግጅት ገለማ ሙዚቃን ጋብዛችሁ ጥቁር ሰው በወጣቱ ከያኒ ቴዎድሮስ ካሳሁን Yeah.
ቴዲ አፍሮን እናመሰግናለን ስለ ጣዕም ያለው ሙዚቃው። አድማጮች፣ አሁን ከምሽቱ 3 ሰዓት ከ33 ደቂቃ ነው። ዋና ዋና ዜና አላሰማችሁ። ሰሜን ኮሪያ የኢቦላ ቫይረስ ወረርሽኝን ለመክታት በሚል በአንዳንድ የውጭ ቱሪዝም ላይ ያሳለፈቻቸውን ገደቦች አነሳች። ፒዮንግያንግ ቫይረሱን ለመገደብ ብላ ካለፈው ጥቅምት ወር ጀምሮ ድንበሮቿን ለውጭ ቱሪዝም መዝጋቷ፣ ሌሎች ጎብኚዎች ደግሞ ወደ አገሯ ከመዝለቃቸው አስቀድሞ ለ21 ቀናት ለብቻቸው ተገልለው እንዲቆዩ መወሰኗ ይታወቃል። ዛሬ ማክሰኞ ቢያንስ 2 የውጭ አገር ቱሪስቶችን የሚያስተናግዱ ድርጅቶች እንዳስታወቁት አብዛኛዎቹ እገዳዎች መነሳታቸውን በፒዮንግያንግ ተገልጦላቸዋል። ይሁንና ከጊኒ፣ ከላይቤሪያ፣ ከሴራሊዮንና ከሌሎችም ቫይረሱ አለባቸው ተብለው ከሚጠረጠሩ የምዕራብ አፍሪካ ሀገሮች ለሚገቡ ዜጎች የ21 ቀኑ መገለል እንዳለ ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታኛሁ ዛሬ ለዩናይትድ ስቴትስ ምክር ቤት ባደረጉት ንግግር በአገሬ ሕልውና ላይ በአንዣበበ አደጋ ዙሪያ ለዩናይትድ ስቴትስ ምክር ቤት መናገር ተገድጃለሁ ማለታቸው ተሰማ። ይህም አደጋ ኢራን ለኒውክሌር ጦር መሳሪያ ባለቤትነት ያላት ጥማት ነው ብለዋል። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራኑ አቻቸው መሐመድ ጃቫድ ዛሪፍ በኢራን የኒውክሌር ፕሮግራም ዙሪያ ለመወያየት ስዊዘርላንድ ውስጥ ለሁለተኛ ቀን መገናኘታቸው ተገልጧል።
አመሰግናለሁ አዲሱ። ወደ መደበኛ ቅንብሮች ተሸጋግረናል። ንግድና ምጣኔ ሀብት ቀጣዩ ነው። የምሽቱ ንግድና ምጣኔ ሀብት ዝግጅት የብሪታንያ መንግሥት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋውን መርሃ ግብር ፒቢኤስን መርዳቱን ማቋረጡን የምጣኔ ሀብት ፋይዳ እንገመግማለን። ከ30 ዓመታት በላይ በዓለም ባንክና በሌሎች የልማት ድርጅቶች በከፍተኛ ኃላፊነት ያገለገሉት ዶክተር አክሎግ ቢራራ የአፈጻጸም ችግሩ አሁንም ቢሆን ግልጽና ከፖለቲካ ጣልቃ ገብነት እንዲሁም ከሙስና የጸዳ አሰራር እስከሌለ ድረስ ቀጣይ ይሆናል ይላሉ። ሄኖክ ሰማግዜር ነው ያነጋገራቸው።
የእንግሊዝ መንግስት ይህን የምሰጠውን ገንዘብ አቆማለሁ በሚልበት ጊዜ ለኢትዮጵያ ገንዘቡን እርዳታውን እከለክላለሁ ማለቱ አይደለም። ግልጽ እንዲሆን ያስፈልጋል። ግን ይህን ወደ ሌላ አቅጣጫ ለመብራት እንፈልጋለን የሚል ነው።
እንግዲህ ወደ ሌላ አቅጣጫ ያሉት የምጣኔ ሀብት ልማትን ለማፋጠን በተለይ ደግሞ ስራ የሚፈጥሩ በማህበረሰቡ ውስጥ ደግሞ ገቢን ሊያሻሽሉ የሚችሉና በረጅም ጊዜ ደግሞ ሁሉም ሰው ኑሮውን አሸንፎ ድህነትን አሸንፎ እንዲኖር የሚያስችል መርሃ ግብር እንቀርጻለን ነው ያሉት። ስለዚህ አጠቃላይ ገንዘቡ ነው ማለት ነው ወደዚህ መርሃ ግብር የሚዞረው?
ወደዚህ መርሃ ግብር የሚዞረው ገንዘቡን ለኢትዮጵያ እንሰጥም ማለት ሳይሆን አቅጣጫውን ትኩረቱን መለወጥ ይኖርብናል የሚል ነው።
ለምን አስፈልግ አቅጣጫውን መለወጥ?
ይሄ ገንዘብ ይሰጥ የነበረው እንደሚታወቀው ገንዘቡ ዓለም ባንክና በተለይ ዲፊድና ዓለም ባንክ የሚሰጡት ገንዘብ አዲስ መንደሮችን ለማቋቋም የሚል በተለይ በጋምቤላ ትኩረት ያደረገ ነበር። ይሄ ክስ እንዲቀርብ አድርጓል። በእንግሊዝ መንግስት ላይ አንድ የጋምቤላ ግለሰብ ይሄ ሰብአዊ መብቶችን የሚገፍ ነዋሪዎችን ከቀያቸው የሚያባረር እንዲያውም ድህነትን የሚያስፋፋ ነው በሚል አቤቱታ አቀርቦ ነበር። የልዩ ልዩ ድርጅቶች የታወቁ ድርጅቶች ለምሳሌ የሂውማን ራይትስ ዋች፣ የኦክላንድ ኢንስቲትዩት፣ ኢንተርናሽናል ሪቨርስ እንደዚህ የመሳሰሉት በተከታታይ ይህን አቤቱታ ደግፈው ነበር። ስለዚህ ይሄ እርዳታ ግቡን ስቷል በሚል ነው እንግዲህ ገንዘቡን መያዝ ይኖርብናል ያለው። ችግሩ ምንድን ነው? እኔ አንድ የማየው ችግር ምንድን ነው? የእንግሊዝ መንግስት ብቻ ገንዘቡን አልሰጥም ለዚህ ለአዲስ መንደሮች ለሚገነቡት የሚለው በቂ አይደለም። ዓለም ባንክ ከፍተኛ የሆነ አስተዋጽኦ ያደርጋል። የራሱ የውስጥ ምርምር የሚያሳየው አግባብ የለውም የሚል ነው። ነገር ግን ውሳኔ ላይ አልደረሰም።
በዚህ ባሳለፍነው ሳምንት የሂውማን ራይትስ ዋች የዓለም አቀፍ የገንዘብ ድርጅቶች መርማሪ ጄሲካ ኤቫንስን አነጋግረን ነበረ። በተለይ የዓለም ባንክ የውስጥ አሰራሮቹን እንዲያስተካክል በተለይ ደግሞ በመርማሪ ቡድኑ የቀረበውን መረጃ ይመልከት ሲሉ ገልጸው ነበር። እስኪ ከሳቸው እንስማ።
One of the most concerning things for me and for Human Rights Watch is that the World Bank continues to deny.
እኔና Human Rights Watchን በእጅጉ የሚያሳስበን ነገር ቢኖር የዓለም ባንክ በራሱ የውስጥ መርማሪ ቡድንም ሆነ በመብት ድርጅቶች የሚቀርብለትን መረጃ እየተመለከተ ስራቸው ለእኩይ ተግባር እንዳልዋለ ደጋግሞ ይገልጻል። ከዚያ በፊትም በኢትዮጵያ ገዢው ፓርቲን አይደግፉም በሚል የታሰቡ ሰዎች መሰረታዊ እርዳታ እንደተከለከሉ ገልጸን ዘገባዎች አቅርበን ነበር። በሁለቱም ክስተቶች የዓለም ባንክ የመረጠው ማስተባበልን ነው። የባንኩ የውስጥ አሰራር መርማሪ ቡድን መረጃውን ቢያቀርብም በማስተባበላቸው ገፍተውበታል።
ዶክተር አክሎግ ቢራራ እንግዲህ በዓለም ባንክ በኩል ያለውን ሰምተናል። የኢትዮጵያ መንግስት ደግሞ በስፋት የሰፈራ መርሃ ግብር የለም። በእርግጥ አንዳንድ ሰዎች በፈቃዳቸው ከአንዳንድ አካባቢዎች ተነስተው መሰረታዊ የሆኑ የትምህርት የጤና አቅርቦቶችን ለማዳረስ እንዲያመች በአንዳንድ ከተሞች ወይ ትንንሽ መንደሮች እንዲሰባሰቡ ተደርጓል እንጂ በግድ ያፈናቀል ነው የለም እያለ ይከራከራል። እንግዲህ አሁን ሲመለከቱ የእንግሊዝ መንግስት የሰጠውን ምላሽ፣ የዓለም ባንክ ደግሞ በዚህ ባሳለፍነው ሳምንት ስራ አስኪያጅ ቦርዱ የመርማሪ ቡድኑን መረጃዎች አድምጧልና ሁለቱን እንዴት ያዩታል? እንደው በአጠቃላይ ከሁኔታው ጋር ሲያነጻጽሩት።
አዎ፣ ይሄ እኮ እንዲሁ የውጭ ድርጅቶች ወይም ደግሞ ኢትዮጵያውያን በተለይ በአካባቢው የሚኖሩ ለምሳሌ በጋምቤላ የሚኖሩ እንዲሁ ፈጥረው ያቀረቡት ችግር አይደለም። በማስረጃዎች ጥናቶች የሚያሳዩት ራሱ የእንግሊዝ መንግስት ያደረገው ጥናት ወይም ደግሞ የቀረበለት ማስረጃ፣ ዓለም ባንክ ደግሞ የውስጥ የተቆጣጣሪ ክፍሉ ያደረገው ክትትልና ማስረጃ የሚያሳየው ነዋሪዎች በፈቃዳቸው ወደ አዲስ መንደር እንሂድ ብለው ሳይሆን እየተገደዱ መውጣታቸውን ነው። ይሄ ከእንትን ከመሬት ነጠቃ ጋር ላንድ ግራብ ከሚባለው ጋር የተያያዘ ሁኔታ እንዳለ ምንም አያከራክርም። እኔ አንድ ትልቅ መጽሐፍ ያለሁኝ ስለ መሬት ነጠቃ ያለው ችግር ምን እንደሆነ መሰረታዊ ችግር። ስለዚህ በማስረጃ ተደግፈው ነው እንጂ እንዲሁ የኢትዮጵያ መንግስት በሚለው አይ በፈቃዳቸው ነው ወደ አዲስ መንደሮች የሚሰፍሩት። ምክንያቱም መሰረታዊ የሆኑ አገልግሎችን በጣም በተራራቀ መንደሮች ለሚኖሩ ለማቅረብ አይቻልም፣ አቅም የለንም የሚለው ይሄ ምንም አያከራክርም። አቅም ኢትዮጵያ የላትም። ያሉትን መሰብሰብ አግባብ አለው። ነገር ግን ይሄ በደንብ ተጠንቶ ከነዋሪዎቹ ጋራ ውይይት ተደርጎበት በፈቃድ የሚደረግ ዘላቂነት እንዲኖረው ከተፈለገ መሰረታዊ የሆኑ የኢትዮጵያውያንን መብቶች መጠበቅ ይኖርባቸዋል። በተለይ ከቀያቸው የሚወገዱት ኢትዮጵያውያን የማምረት ልምድ አላቸው፣ በአሳ በእርሻ ስራ ወዘተ የሚኖርበት እንት ነው። ስለዚህ አግባብ ባለው እቅድ ባለው ሁኔታ እንት ማለት አለበት። ሌላው ችግር ምንድነው? የእንግሊዝ የውጭ እርዳታ ዲፊት ድርጅት ያሳየውና ሌሎችም ጥናቶች በተለይ ኦክላንድ ኢንስቲትዩት የሚባለው ተቋም ካሊፎርኒያ ያለው በተደጋጋሚ ቀጥታ የሆነ ጥናት አድርጎ ያሳየው ምንድነው? እንዲያውም መንግስት ይሄን አደርጋለሁ፣ ለምሳሌ መንገዶች እንዲሰሩ አደርጋለሁ፣ ትምህርት ቤቶች እንዲሰሩ አደርጋለሁ፣ የጤና ጣቢያዎች እንዲሰሩ አደርጋለሁ የሚለውም እሱም ስራ ላይ አልዋለም የሚል ዘገባ ነው ያለው። ስለዚህ በአጠቃላይ የእንግሊዝ መንግስት አይ ይሄ አግባብ ያለው አይመስለንም፣ የሰብአዊ መብቶችን ይጥሳል፣ ዘላቂነት ያለው እድገትን ያበላሻል የሚለው አስተሳሰብ እኔ በአጠቃላይ እጋራለሁ።
እንግዲህ እዚህ ስንመለከት በነኚህ ድርጅቶች በዓለም ባንክ መሪነት በኢትዮጵያ መሰረታዊ የሆኑ የጤና፣ የትምህርት፣ ንጹህ ውሃ፣ የግብርና ልማት ወዘተ አቅርቦቶችን ለማሟላት ነው የተዘረጋው እንግዲህ ይሄ ፒቢኤስ መርሃ ግብር። አሁን የእንግሊዝ መንግስት በምጣኔ ሀብት ልማት ለምሳሌ ስራ በመፍጠር የዜጎችን ገቢ በማሻሻል የሚውሉ መርሃ ግብሮች እንዲያተኩር ነው ገንዘቡን እንዳዞረ በድረ ገጹ የገለጸው። ይሄ በአንድ ኢትዮጵያዊ በተለይ በገጠር አካባቢዎች በሚኖሩ ኢትዮጵያውያን ሕይወት ላይ ምን አይነት ተጽዕኖ ይኖረዋል? እንዴት ነው የሚመለከቱት ይሄ?
አድማጮች፣ ይህ ቅንብር አልተቋጨም። በመጪው ማክሰኞ ንግድና ምጣኔ ሀብት ፕሮግራም ይቀጥላል። የመጨረሻው ቅንብር ሐኪሞን ይጠይቁ።
ዛሬ ዕለቱ የመስማት ችሎታን ማጣት ወይም መስማት መሳን በዓለም አቀፍ ደረጃ የሚታሰብበት ቀን ነው። ይህንን ተንተርሶ ሳምንታዊ ቅንብር ሐኪሙን ይጠይቁ ለምሽቱ የመስማት ችሎታን ለማጣት የሚያዳርሱ የህመም ሁኔታዎችና አደጋዎችን ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ።
የመስማት ችሎታን ማጣት ከቀድሞም በከፋ አሳሳቢ የሆነ የመጣ ችግር ነው። የመስማት ችሎታን ለማጣት የሚያበቁ ልዩ ልዩ የጤና ችግሮችና አደጋዎች፣ ሁኔታውን የሚያባብሱ ሌሎች አዳዲስ ክስተቶችም ተጨምረዋል ይላል የዓለሙ ጤና ድርጅት ያወጣው ዘገባ። አደጋው ሳይታሰብና ሳይፈራ የሚዘወተሩ አዳዲስ ልማዶች ናቸው። የጆሮ ታምቡርን ለአደጋ የሚያጋልጡ እጅግ ከፍ ባለመጠን የሚሰሙ ድምፆች ከነኚህ ውስጥ ዋነኞቹ ናቸው። ከአንድ ቢሊዮን በላይ የዓለም ታዳጊ ሕፃናት ከጆሮቸው በማይለዩና እንደተባለውም እጅግ ጎልተው በሚሰሙ የሙዚቃ ድምፆች ከሚወዱት ከዚያ ልማድ ለሚያርቅ አደጋ ይጋለጣሉ ብሏል። የተባበሩት መንግስታት ድርጅት ታዲያ ባወጣው በዚህ ዘገባ የድምፅ ማሰሚያውን ዝቅ አድርጉ የሚል ምክር ነው የለገሰው። የዛሬውን ማርች 3 እንደ አውሮፓውያን የዘመን አቆጣጠር በየዓመቱ የሚከበረውን መስማት ችሎታን የማጣት ቀን የሚታሰብበትን ዕለት ምክንያት አድርጎ ባወጣው ዘገባ። አድማጮች፣ በዚህ ርዕስና በተለይ የመስማት ችሎታን በማጣት ዙሪያ ሰፋ ያለ ፕሮግራም የባለሙያዎች አስተያየት የታከለበት ወደፊት እናቀርባለን። በዚህ በዩናይት ስቴትስ ታዲያ ወራቱ የአለርጂ ህመም የሚታይባቸው ናቸውና በዚህ ዙሪያ የተሰናዳ በዚህ በዩናይት ስቴትስ የከነቲከት ዩኒቨርሲቲ ረዳት የህክምና ፕሮፌሰርና የአንገት በላይ ህክምና እንዲሁም ቀዶ ህክምና ባለሙያውን ዶክተር በላቸው ተሰማን ከዚህ ቀደም አወያይተናል። በመተንፈሻ አካላት የአለርጂ ወይም የህመም አይነቶች ላይ ያተኩራል። የትኞቹ ናቸው?
ካለፉት ብዙ ወራቶች በፊት በሰፊው የተነጋገርንበት አንድ ነገር አለ። እሱ ሳይነስ የሚባለው ነው እና ይሄ አፍንጫ ውስጥ እብጠት በሚገኝበት ጊዜ እና ሳይነሶቹ በሚደፈኑበት ጊዜ፣ እብጠቱ እንግዲህ በወቅቱ ጊዜ የሚጀምረው በአለርጂ ሊሆን ይችላል። ሳይነስ በሚደፈንበት ጊዜ ይሄ የተደፈነው ሳይነስ ወይ ልዩ ልዩ አይነት በሽታ የሚያመጡ ህዋሳቶች አድገው እንደ ባክቴሪያ ወይ እንደ ቫይረሶቹ ኢንፌክሽን ሊያመጡ ይችላሉ። ስለዚህ ይሄ የሳይነስ ኢንፌክሽን የሚባለው ከአለርጂ ሊመጣ ይችላል። አንደኛ እሱ ነው። ሁለተኛ የጆሮ ቱቦ ወደ ውስጥ በሚደፈንበት ጊዜ አንዳንድ ሰዎች ጆሮአቸው ሊደፈን መስማት ሊያቀታቸው ይችላል። ምክንያቱም ጆሮ ውስጥ ውሃ ሊከማች ይችላል እና የጆሮ በሽታ ሊያመጣ ይችላል። አንዳንድ ጊዜ ደግሞ ሰዎች እንደዚህ በሚነሳበት ጊዜ ጉሮሯቸው ሊበላቸው ይችላል። አልፎ ተርፎም አንዳንድ ሰዎች አለርጂያቸው በሚነሳበት ጊዜ በጣም ከባድ አይነት ሳል ሊጀምራቸው ይችላል። እና በቀላሉ በመናይበት ጊዜ እነዚህ በሽታዎች ይሄን የሚጀምረው ምንድነው? ይሄ በፊት የተነጋገርነው እብጠቱ ኢንፍላሜሽን የሚባለው ነገር ነው። እሱ ነው እነዚህ ነገሮች በሙሉ የሚያመጣው። ያፍንጫው እብጠት፣ የጆሮ ውሃ መያዝ፣ የሳምባ መነካትና ወይ የጉሮሮ መነካትና ሳል የማምጣት፣ እነዚህ ነገሮች በሙሉ የሚመጡት ምንድን ነው? ሰውነታችን እነዚህ ከውጭ የሚያያቸውን ነገሮች በሚያመጣው ግፊት የሚመጣው እብጠት ወይም ኢንፍላሜሽን ነው።
ዶክተር በላቸው ቀደም ብለው በተነሳው ነጥብ ከአለርጂ ጋር ተያይዘው የሚነሱ ሰዎች ቀጥታ በአለርጂ ብቻ ባያስቧቸው ወይም በሌላ መልኩ ራሳቸውን ችለው የሚከሰቱ ግን በዚህ የአለርጂ ሰሞን የሚባባሱ የህመም አይነቶችን አስረድተውናል። እነኚህ የአለርጂ በሽታዎች ከአለርጂ ጋር ተያይዘው የሚነሱትም ሆነ በአለርጂ ምክንያት በዚህ ጊዜ የሚታዩ በሽታዎች ከመምጣታቸው አስቀድሞ ሰዎች በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች አሉ? በቤት ውስጥ ሊሆን ይችላል፣ በአካባቢያቸው ሊሆን ይችላል።
አሉላሱ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ አካባቢያችንን መሸሽ የምንችለው ነገር አይደለም። በወቅታዊው ባለው ጊዜ ከአበባዎችና ከዛፎች የሚመጣውን ብንታ መሸሽ አንችልም እና እንደሱ አይነት ነገሮች ላይ ሊከብድ ይችላል። ነገር ግን ቤት ውስጥ እነዚህ አቧራ በሚበዛበት ጊዜ ወይም ብንታዎች በሚበዙበት ጊዜ ሰዎች ወይ ድመት ወይ ውሻ ያላቸው ወይም ብዙ ምንጣፍ ቤት ውስጥ ያለው እነዚህ ነገሮች ብዙ አለርጂ ሊያመጡ ይችላሉ። እነዚህ ወቅታዊ ነገሮች አይደሉም፣ ሁል ጊዜ የሚኖሩ ናቸው እና ሰፊ አለርጂ ያለባቸው በክረምትም በበጋም አለርጂ ያለባቸው ሰዎች እነዚህ ነገሮች ሊያስተካክሉ ይችላሉ። ግን ወቅታዊ በሚሆንበት ጊዜ ወቅቱ ከመጀመሩ በፊት አንዳንድ ዶክተር ሳይታዩ የሚወሰዱ መድኃኒቶች ሊኖሩ ይችላሉ እና እነሱ ሊረዱ ይችላሉ እና በዚህ ነው በሰፊው ካይ ነው ወቅታዊ ለሆኑት መዘጋጀት፣ ወቅታዊ ላልሆኑት ደግሞ ቤት ውስጥ ላሉት ችግሮች እነሱን ማስተካከል ይሆናል።
ዶክተር በላቸው የአለርጂ ነገር ቀደም ብለው የገለጿቸው ዋና ዋናዎቹ ቶሎ የሚከሰቱት ብናኝን፣ በቤት ውስጥ ድመት ወይም የቤት እንስሳት ካሉ ከእነሱ ገላ ላይ በሚበኑ ጸጉሮች፣ የተለያዩ ቀስቃሽ ነገሮች የሚነሱትን ያህል አንዳንዴ በምግብ የሚሳበብበትም ጊዜ አለ። ሌሎች ከአለርጂ ጋር ተያይዘው እሱ ሊሆን ይችላል የሚባሉትን ነገሮች የአለርጂ ሁኔታ እንደ ቀሰቀሰው አዲስ ልብስ ሊሆን ይችላል፣ እንዴት መለየት ይችላሉ? ምን አይነት እንደው አመላካች ነገሮችን ይመክራሉ?
በፊት ትንሽ በአለፍታ እንደ ጠቀስናቸው ይሄ ማስነጠስ፣ ቀለም የሌለው ፈሳሽ ከአፍንጫ መውጣት፣ እንባ መብዛት፣ አይን አካባቢ ያለው ቆዳ ማሳከክ፣ አንዳንድ ጊዜ ሰዎች ጉሮሯቸውን ጆሯቸውን ሊበላቸው ይችላል እና እነዚህ ነገሮች ብዙ ጊዜ በአለርጂ የሚነሱ ናቸው እና አለርጂው በሚነሳበት ጊዜ ወቅታዊ ከሆነ ውጪ ያለውን ነገር፣ የምግብ ከሆነ ወዲያው የተበላው ነገር ምን እንደሆነ ማየት፣ እነሱም ካልሆኑ ደግሞ ቤት ውስጥ ያሉት ነገሮች ካሉ አዲስ የተቀየረ ለምሳሌ የልብስ ማጠቢያ ሳሙና ከሆነ የተቀየረው እሱ ሊሆን ይችላል። አዲስ ሽቶ ከሆነ እሱ ሽቶ አፍንጫ ውስጥ ገብቶ ሊያስቸግር ይችላል እና እነዚህ ነገሮች ቶሎ ተጠንቅቆ ማስተዋል ነው የመጀመሪያው ሕክምና ለአለርጂ ሲባል እና እነሱ ከሆነ እነሱን ቀይሮ እነሱ በሚቀየሩበት ጊዜ አለርጂው ሊጠፋ ይችላል፣
ለውጡን ማየት ይችላሉ ሰዎች።
በቀላሉ እሱ ነው።
እንዲህ ያለውን ሁኔታ ከተረዱ ሌላ ተጨማሪ የምርመራ ሁኔታዎች ሊኖሩ ይችላሉ። አለርጂው በምግብ ውስጥ ከሆነ በሚወስዱት ነገር ውስጥ ከሆነ ሰዎች ምልክቶቹን ይዘው ሲመጡ እንዲህ ያለ ነገር የቀሰቀሰብኝ ይመስለኛል ሲሉ በምርመራ መረጋገጥ ይችላል በሐኪም።
ልክ ነው። እነዚህ ችግሮች በሚፈጠሩበት ጊዜ እና ሰው ከተጠራጠረ እንደዚህ አይነት ችግር መኖሩን በመጀመሪያ መደረግ ያለበት ያው እንዳልነው እነዚህ ነገሮች ማስወገድ ነው። እነዚህም ተወግዶ ደግሞ ከዛ ሰፋ ያለ ችግር እንዳይኖር በዶክተር መታየት ከተፈለገ የደም ምርመራ አለ። ማለት በደማችን ውስጥ እነዚህ ያሉትን ኬሚካሎች ምን አይነት ነገር ነው አለርጂ የሚያስነሳው የሚለውን መታየት ይችላል። እነዚህም በጣም ሰፊ ሳይሆን ምን አይነት ምግብ ወይም ምን አይነት ብንታዎች ከአበባ ወይም ከዛፍ የሚመጣው ብንታዎች ብናኞች ሊያመጡ ይችላሉ የሚለውን ያሳያል። ከዛም ደግሞ አልፎ ቆዳችን ላይ እነዚህን ብናኞች ወይም ከምግብ ውስጥ የሚመጡትን ኬሚካሎች በትንሹ በመክተት የቆዳ አለርጂ ቴስት መደረግ ይቻላል።
ሰውነት ሲቆጣ ይታወቅ ይችላል ማለት ነው።
አዎ፣ የቆዳው ቴስት ከደሙ ቴስት በጣም የበለጠ ሊያሳይ የሚችል ስለሆነ ብዙ አለርጂ ዶክተሮች የቆዳውን ይመርጣሉ።
ዶክተር ብላቸው ተሰማን ለጊዜያቸው አመሰግናለሁ። አድማጮች፣ ቀደም ብለን ቃል በገባ ነው መሰረት በተለይ መስማት መሳንን አስመልክቶ በመጪው ፕሮግራማችን ዘንድ እንቀርባለን። አሁን ግን እንግዳይን ሴሪስተን
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በጎሳዎች ግጭት ለተራዘመ ጊዜ የተጎሳቆለችው፣ ቸነፈር ባስከተሉ ድርቆች የተመታችውና ጽንፈኛ በሆነ ታጣቂ ቡድን ክፉኛ የተጠቃችው ሶማሊያ የፖለቲካ ሽግግሯን በ2004 ዓመተ ምሕረት ካጠናቀቀች ወዲህ ጉልህ የሆኑ ግዙፍ እርምጃዎችን አድርጋለች ሲል ርዕሰ አንቀጹ መልእክቱን ይጀምራል። ሶማሊያ የሚለው ስም ቀውስ ለሚለው ቃል አቻ ትርጉም እስኪመስል ደርሶባት የመሰለችው ሶማሊያ፣ ይላል ርዕሰ አንቀጹ፣ ዛሬ ለተሻለ ጸጥታና የምጣኔ ሀብት እድገት ተስፋ ሰጪ ምልክቶች እየታዩባት ነው። የዲሞክራሲ ተቋማቷን ለማጠናከርና የተሻለ መረጋጋት እንዲኖራትም ለማስቻል ዩናይትድ ስቴትስ በመላ ሂደቱ ውስጥ የጸጥታ የአስተዳደርና ሰብአዊ ድጋፍ በመስጠት ከሶማሊያ ሕዝብ ጎን መቆሟን የሚናገረው ይህ ርዕሰ አንቀጽ ሶማሊያ እየተሻሻለች ለመሆኑ እማኝነት ለመስጠትና የሁለቱ ሀገሮች ግንኙነትም እየጠበቀ ስለ መምጣቱ ማረጋገጫ ይሆንም ዘንድ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አንጋፋዋን ዲፕሎማት ካትሪን ዳናኒን በሶማሊያ የአሜሪካ አምባሳደር አድርገው መሾማቸውን አስታውሰዋል። ይህም ዩናይትድ ስቴትስ ለሶማሊያ ፌዴራል መንግሥት ዕውቅና ከሰጠች ከጥር 2005 ዓ ም ወዲህ ለሁለቱ ሀገሮች ግንኙነት መሻሻል ቁልፍ የሆነ እርምጃ ነው ብሏል። አሜሪካ የሞቃዲሾ ኤምባሲዋን እየተበላሸ በነበረው የጸጥታ ሁኔታ ምክንያት ከዘጋች በአውሮፓ አቆጣጠር ከ1991 ዓ ም በኋላ የሶማሊያን ጉዳዮች የሚመለከተውን የዲፕሎማሲ ሥራ ታከናውን የነበረው ናይሮቢ ከሚገኘው ኤምባሲዋ እንደነበረ ርዕሰ አንቀጹ ጠቁሞ፣ ባለፉት 5 ዓመታት ውስጥ ግን በርከት ላሉ የሥራ ጉዳዮች ወደ ሶማሊያ በርከት አድርጋ መመላለሷን ያስታውሳል። የጸጥታ ሁኔታዎች ሲፈቅዱ ደግሞ ሞቃዲሾ ውስጥ ኤምባሲዋን መልሳ ለመክፈት አስባለች ብሏል። ምንም እንኳ ሶማሊያ ባለፉት 2 ዓመታት ውስጥ በበጎ ገጽታው ብዙ ርቀት ብትጓዝም አሁንም ብዙ ስጋቶችና ፈተናዎች ተደቅነው እንደሚገኙ ርዕሰ አንቀጹ አሳስበዋል። የአልቃይዳ ግብረ አበር የሆነው አልሻባብ ተዳከመ እንጂ አልጠፋም። መንግሥቱ የሚሰጣቸው አገልግሎቶች በሁሉም ስፍራ የተመጣጠኑ አይደሉም። አሁንም በአስሮች ሺዎች የሚቆጠሩ ሶማሊያውያን እንደ ተፈናቀሉ ናቸው። የበለጡ ስኬቶችን ለመጨበጥ ለሶማሊያ ቁልፉ ፈተና ከዩናይትድ ስቴትስና ከሌሎች ዓለም አቀፍ አጋሮች እርዳታ ማግኘት አይደለም ይላል ርዕሰ አንቀጹ በማጠቃለያው። ይልቅ የመሪዎቿ ወገንተኝነቶቻቸውንና ልዩነቶቻቸውን ወደ ኋላ ጥለው ለጋራ እድገታቸው ለመሥራት ቁርጠኝነታቸውን ማረጋገጥ እንጂ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ርዕሰ አንቀጽ ስላሰማን ፕሮግራሙ የተጠቃለለ እንዳይመስላችሁ አድማጮች፣ እናንተ የላካችኋቸው አስተያየቶች የሚደመጡበት ጊዜ ነው። አሁን ወደዛ እናልፋለን።
ሄሎ ቪኦኤዎች፣ እንደምናችሁ? ደህና ናችሁ? በኢዴፓው መሪ ላይ ያለኝን አስተያየት ለመስጠት ነው። ምን ነው አማርኛ ቋንቋ ብቻ እንዲበረታታ ፈለጉ ብላችሁ ጠይቁልኝ። ዓለም ከሲያትል። እንደምታስተናግዱት ጥያቄን አልጠራጠርም።
ጤና ይስጥልኝ፣ እንደምን አላችሁ? በአሜሪካ ሬዲዮን ሰራተኞች በሙሉ እና አዲሱ ያቀረባችሁት ፕሮግራም በጣም ደስ ይላል። በጣም የሩቅ ትዝታ እንቀሰቀሳችሁት። መሬት ላራሹ የታወጀው በጣም እነዚያ ስለ መሬት ያወጉትን ሰውዬ ስማቸውን ባላውቀውም ላደንቃቸው እፈልጋለሁ። በተረታችን ላይ ግን መሬት ላራሹ ሲታወጅ የመሬት ሽግሽግ መጥቶ ባለ 10 እንዳትከስር፣ ባለ 100 መሬት ሞልቶ፣ ባለ 50 ታሰብከው ተነሳ፣ ባለ ወፍ እለፍ እየተባለ ብዙ 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 ሲተረት ነበር በሀገራችን በገጠሩ ክልል እና ይህን ትዝታ ስላነሳችሁት እና ስለቀሰቀሰኝ በጣም ብዙ ብዙ ትዝታዎች አሉኝ እና ሳላመሰግናችሁ አላልፍም። ስለ ቋንቋ ያቀረባችሁት ነገርም በጣም ደስ የሚል ነው። ቋንቋዎች በጣም እየተበላሹና በጣም እየተወለጋገዱ በጣም አስቸጋሪ ሁኔታ ደረጃ ደርሰዋል። የሚያውቀውን ትቶ የማያውቀውን ቋንቋ እያጎላደፈ ለኢትዮጵያዎችን ባለስልጣኖችን በስብሰባ ላይ ሲያደነጋግሩትና ሲያወለካከሙት እንሰማለን። የሀገራችን ቋንቋ በጣም ተደናቂ፣ በጣም የሀገሪቱ ብሔራዊ ቋንቋ በመሆኑ ልንኮራበት ይፈለጋል እና በዚሁም ቀጥሉበት። አመሰግናለሁ። አታሏ ተፋ ነኝ ከእስራኤል አመሰግናለሁ።
ሄሎ ለድምጽ አሜሪካ እንደምዋላችሁ ሰላምታይም በማቅደም እንዲደርሳችሁ ወዳለሁ። የአድዋ በዓል የ119 አመት እንኳን ለመላ ህዝብ ኢትዮጵያ እንኳን አደረሳችሁ እንኳን አደረሰን ይላለሁ። ከዚህ በመቀጠል ለኛ ብቻ ሳይሆን ለመላው አፍሪካ ጥቁር የሆነች ብርሃን ቀናት እና ለዚህ በጣም ደስተኛ ነኝ። አያታችን በጠበቅልን አደራ አሁንም ለወደፊት በጥብቅ እንድንጠብቃት በዓሉ እንድናከብረው ይወዳለሁ። ምሩጽ ብርሃ ከሳውዝ ዳኮታ አሜሪካ።
አድማጮች አሁን የፕሮግራም ማሳሰቢያ አለን።
ኢትዮጵያ የፊታችን ግንቦት ለሚካሄደው ብሔራዊ ምርጫ እየተዘጋጀች ነው። የተመራጮችና የመራጮች ምዝገባ ተጠናቆ ቅስቀሳ መጀመሩን የአገሪቱ ምርጫ ቦርድ ተናግሯል። ሕዝቡ መሪዎቹን የሚመርጥበት አብይ የምርጫ ጉዳዮችስ ምንድን ናቸው? የፖለቲካ ፓርቲ አባላት የሆኑና ያልሆኑ ከተለያዩ ማኅበረሰቦች የተውጣጡ ወጣቶችን ለፊታችን አርብ ለውይይት ጋብዘናል። ዘንድሮ በኢትዮጵያ አብይ የምርጫ ጉዳዮች ያሏቸውን ነጥቦች ያጋሩናል። እናንተም ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ጥያቄዎቻችሁን በ202-205-4447 በመደወል ወይም በኢሜይል horn@voanews.com በመላክ እንድትሳተፉ እንጋብዛለን።
አድማጮች አጠር አጠር ያሉ ዜና እናሰማለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ዛሬ ለዩናይትድ ስቴትስ ምክር ቤት ባደረጉት ንግግር በአገሬ ህልውና ላይ ባንዣበበ አደጋ ዙሪያ ለዚህ ምክር ቤት መናገር ተገድጃለሁ ብለዋል። ይህም አደጋ ኢራን የኒውክሌር ጦር መሳሪያ ባለቤትነት ለመሆን ወይም ባለቤት ለመሆን ያላት ጥማት ነው ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራን አቻቸው መሐመድ ጃቫድ ዛሪፍ በኢራን የኒውክሌር ፕሮግራም ዙሪያ ለመወያየት ስዊዘርላንድ ውስጥ ለሁለተኛ ቀን ተገናኝተዋል። ኬሪ እና ዛሪፍ ዛሬ ማክሰኞ በሞንትሪክስ መዝናኛ ከተማ ለሁለት ሰዓት ተወያይተው ከምሳ በኋላም በዚያው ቀጥለዋል። የኢራቅ ተቃዋሚ ጥምረት ቲክሪት ከተማን አስለቅቆ ለመያዝ እስላማዊ መንግስት ነኝ በሚለው ቡድን ተዋጊዎች ላይ የጀመረውን ጥቃት ለሶስተኛ ቀን መቀጠሉ ተሰምቷል። ሰሜን ኮሪያ የኢቦላ ቫይረስ ወረርሽኝን ለመግታት በሚል በአንዳንድ የውጭ ቱሪዝም ላይ ያሳለፈቻቸው ገደቦች መነሳታቸው ተገለጠ። ዜናው አበቃ።
የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲሱ አበበ ነን። ቀጥሎ የትግርኛው ፕሮግራም ይሰማል። በእኛ በኩል እስከ ነገ ሰላም፣ ደህና ደሩ። Thank you.